ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና ነጋዲያን እንዲሁም የአገር ጎብኚዎች በርዕሰ ሊቃነ ጳጳሳት ፍራንቼስኮ በዕለቱ በሚነበበው ቅዱስ ወንጌል ላይ መሠረቱን ያደረገ አስተንትኖ እንደሚሰጥ ይታወቃል። ቅዱስነታቸው የዚህ መርሐ ግብር አካል በሆነው የትላንትና ዕለት አስተንትኗቸው በማቴዎስ ወንጌል በምዕራፍ 13 ከቁጥር 44 እስከ 52 ላይ የተጠቀሰው የተሸሸገው ሀብት ምሳሌ ላይ ትኩረቱን ያደረገ እንደነበረም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ቅዱስነታቸው በትላንትና ዕለት ያስተላለፉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛችኋለን። የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። በዛሬው በማቴዎስ ወንጌል በ13ኛው ምዕራፍ ላይ የተጠቀሰው ኢየሱስ ምሳሌ ሰባት ወሳኝ የሆኑ ቃላትን አቅፎ የያዘ ሲሆን ይህም ምሳሌያዊ አነጋገር የተሸሸገ ሀብት፣ የእንቁ ምሳሌና የመረብ ምሳሌ በሚሉት ሦስት ተመሳሳይ በሆኑ ምሳሌዎች ይጠናቀቃል። በመጀመሪያዎቹ ሁለት ምሳሌዎች ላይ የተጠቀሱት ሁሉንም ነገር በመሸጥ ያገኙትን አዲስ ሀብት ለመግዛት በአጽንኦት በወሰኑት ገጸ ባሕርያት ላይ ባጠነጠነ መልኩ ላፍታ ያህል ማትኮር እፈልጋለሁ። የመጀመሪያው ምሳሌ ላይ አንድ ገበሬ በሚሠራበት የእርሻ ቦታ ላይ አንድ የተሸሸገ ሀብት ማግኘቱን ይተርካል። የዚህ የእርሻ ቦታ ባለቤት እርሱ ስላልነበረ ይህንን የተሸሸገ ሀብት የእርሱ ለማድረግ ይችል ዘንድ ይህንን የእርሻ ቦታ ሊገዛው ይገባዋል። ስለዚህም ይህንን የእርሻ ቦታ የእርሱ ለማድረግና ይህንን በጣም ወሳኝ የሆነ ዕድል ላለማጣት በመወሰን ቀደም ሲል የነበሩትን ሀብቶቹን ለአደጋ በሚያጋልጥ መልኩ ለመሸጥ ወሰነ። በሁለተኛ ደረጃ ደግሞ በጣም ጥሩ የሆነ እንቁ ለመግዛት የሚፈልግ አንድ ነጋዴን እናገኛለን። የእንቁ ባለሙያ በመሆኑ የተነሳ አንድ ክቡር የሆነ እንቁ አገኘ። እርሱም ቢሆን ትኩረቱን በዚሁ በከበረ እንቁ ላይ በማድረግ ያለውን ሀብት ሁሉ በመሸጥ እርሱን ለመግዛት ይወስናል። በእነዚህ ምሳሌዎች ውስጥ የተጠቀሱት መፈለግ የሚለውና የፈለጉትን ነገር ለማግኘት መሥዋዕትነት መክፈል የሚሉት ሁለት ተመሳሳይ ባሕርያት የእግዚአብሔርንም መንግሥት ለማግኘት የሚደረገውን ጥረት በምስክርነት ያሳያሉ። የእግዚአብሔር መንግሥት ለሁሉም በስጦታነት የቀረበ ጸጋ መሆኑ እሙን ቢሆንም ነገር ግን በአንድ በብር በተሠራ ሳህን ላይ ተቀምጦ ለእኛ የቀረበ ነገር ሳይሆን መፈለግ፣ መራመድ፣ መሥራት ወይም መትጋት የሚሉትን ተለዋዋጭ እንቅስቃሴዎችን የሚጠይቅ ነው። የፍለጋችን ዐይነተኛ ባሕሪ የፈለግነውን ነገር ለማግኘት በጣም ወሳኝ ነገር ነው። ያንን የምንፈልገውን ክቡር የሆነ ሀብት ለማግኘት በልባችን ውስጥ የሚቀጣጠል ፍላጎት ሊኖረን ይገባል። ይህም ማለት ኢየሱስ የእግዚአብሔር መንግሥት መገለጫ መሆኑን ማወቅ ይገባናል ማለት ነው። የተሸሸገው ክቡር የሆነ ሀብትና እንዲሁም ክቡር የሆነ ዕንቁ ኢየሱስ ራሱ ነው። እርሱን ፈልገን ማግኘት በጣም መሠረታዊና ለሕይወታችንም ቢሆን ወሳኝ የሆነ ትርጉም ያለው ሕይወት ለመኖር እንችል ዘንድ ኢየሱስ ያስፈልገናል። ይህንን ያልተጠበቀ አጋጣሚ ያገኙት በእርሻው ስፍራ ይሠራ የነበረው ሰው ይሁን ያ ነጋዴ የነበረው ሰው ይህ ልዩ የሆነ አጋጣሚ እንዲያመልጣቸው ስላልፈለጉ ያላቸውን ሁሉ ለመሸጥ ወሰኑ። ለዚሁ ውድ ለሆነው ሀብት ያላቸው ግምገማ ወይም አመለካከት መሥዋዕትነት፣ ከሚወዱት ነገር መለየት ወይም የሚወዱትን ነገር መተው የመሳሰሉትን ዋጋ ሊያስከፍላቸው የሚችል ውሳኔ ነው ያደረጉት ውሳኔ። ክብር የሆነው ሀብትና እንቁ በተገኙ ጊዜ ይህም ማለት ጌታን ፈልገን በምናገኝባቸው ወቅቶች ሁሉ ይህ አዲሱ ግኝት እንዳያመልጠን ያሉንን ነገሮች ሁሉ መሥዋዕት ማድረግ ይኖርብናል። ይህም በመጀመሪያ ለክርስቶስ ቀዳሚ የሆነ ስፍራ በመስጠት የቀሩትን ነገሮች መናቅ ማለት ነው። ለርሱ ቀዳሚ የሆነ ስፍራ መስጠት ጸጋ ነው። የክርስቶስ ደቀ መዝሙር የሆነ ሰው መሠረታዊ የተባሉ ነገሮችን የተነፈገ ሰው መሆን ማለት ሳይሆን ከሁሉም ነገሮች የሚበልጥ ነገር ያገኘ ጌታ ብቻ ሊሰጠን የሚችለውን ምልአት ያለውን ደስታን መጎናጸፍ ማለት ነው። ይህም ከሕመማቸው የተፈወሱ፣ ኀጢአታቸው ይቅር የተባለላቸው፣ ሌባ ለነበረው ሰው የተከፈተው የመንግሥተ ሰማይ በር የመሳሰሉትን ወንጌላዊ ደስታዎችን ያጎናጽፈናል። ኢየሱስን የሚገናኙ ሰዎች ልብ በወንጌል ደስታ ልባቸውና ሕይወታቸው የተሞላ ይሆናል። እርሱ ያድናቸው ዘንድ ራሳቸውን ለርሱ ያስገዙ ሰዎች ከኀጢአታቸው ይነጻሉ፣ ከሐዘናቸውም ይላቀቃሉ፣ ከነበራቸው የውስጣዊ ባዶነት ስሜትና ብቸኝነት ይላቀቃሉ። ሁልጊዜም ቢሆን በዛሬው ወንጌል ውስጥ የተጠቀሱት ያ ገበሬ የነበረው ሰውና ያ ነጋዴ ያገኙት ዐይነት ደስታ በኢየሱስ ክርስቶስ አማካይነት ደስታችን በድጋሚ ይወለዳል። ይህም ደስታ ኢየሱስ ለእኛ ቅርብ በሚሆንበት ወቅቶችና አጽናኝ የሆነው ኢየሱስ በውስጣችን በሚኖርበት ወቅት የሚገኝ ዐይነት ደስታ ነው። የኢየሱስ በውስጣችን መኖር ልባችንን በመቀየር የወንድሞቻችንን ፍላጎቶች እንድንመለከትና እንድንቀበላቸው በተለይም ደግሞ ደካማ የሆኑትን ሰዎች እንድንቀርባቸው ያደርገናል። እያንዳንዳችን በቃልና ዕለታዊ በሆኑ ተግባራት ክቡር የሆነውን ሀብት፣ ክቡር የሆነውን የእግዚአብሔር መንግሥት፣ አብ በልጁ አማካይነት የሰጠንን ፍቅር መመስከር እንችል ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። አሜን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተገኙ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ጠቅላላ ይዘት ነበር። አብራችሁን ሆናችሁ ስለ ተከታተላችሁን ከልብ እናመሰግናችኋለን።